ወደ ዕብራውያን ምዕራፍ 11 እምነት ማለት በተስፋ የምንጠባበቃቸውን ነገሮች እንደምናገኝ የሚያረጋግጥ የማናያቸውን ነገሮች ስለመኖራቸው የሚያስረዳ ነው። የቀድሞ ሰዎች የተመሰገኑት በእምነት ምክንያት ነው። ዓለሞች በእግዚአብሔር ቃል እንደተፈጠሩ የምንረዳው በእምነት ነው። ስለዚህ የሚታየው ነገር ሁሉ ከማይታየው እንደተሰራ እናውቃለን። አቤል ከቃየል መስዋዕት የበለጠውን መስዋዕት ለእግዚአብሔር ያቀረበው በእምነት ነው። እግዚአብሔር የአቤልን መባ በደስታ በተቀበለ ጊዜ አቤል በእምነቱ ጻድቅ መሆኑ ተመሰከረለት። አቤል ከሞተ በኋላ በእምነቱ አማካይነት አሁንም እየተናገረ ነው። ሄኖክ ሞት እንዳይደርስበት ወደ ላይ የተወሰደው በእምነት ነው። እግዚአብሔር ስለወሰደውም አልተገኘም። ምክንያቱም ከመወሰዱ በፊት እግዚአብሔርን ደስ እንዳሰኘ ተመስክሮለታል። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ምክንያቱም ወደ እግዚአብሔር የሚቀርብ ሰው እግዚአብሔር መኖሩንና እርሱን ለሚፈልጉት ሰዎችም ሽልማት የሚሰጥ መሆኑን ማመን አለበት። ገና ስለማይታየው ነገር እግዚአብሔር አስጠንቅቆ በነገረው ጊዜ ኖኅ እግዚአብሔርን በመፍራት ቤተሰቡን ለማዳን መርከብን የሠራው በእምነት ነው። በእምነቱም ዓለምን ኮነነ፣ በእምነት የሚገኘውንም ጽድቅ ወረሰ። አብርሃም ርስት አድርጎ ወደሚቀበለው ስፍራ እንዲሄድ በተጠራ ጊዜ ምንም እንኳ ወዴት እንደሚሄድ ባያውቅም ለመሄድ እሺ ብሎ የታዘዘው በእምነት ነው። እንደ እርሱ የተስፋው ቃል ወራሾች ከሆኑት ከይስሐቅና ከያዕቆብ ጋር በተስፋይቱ አገር በጻተኛ ሆኖ በድንኳን የኖረው በእምነት ነው። ምክንያቱም ጽኑ መሠረት ያላትን እግዚአብሔር ያቀዳትንና የሠራትን ከተማ ይጠባበቅ ስለነበር ነው። ሳራም ተስፋ ሰጪው እግዚአብሔር ታማኝ መሆኑን ስላወቀች ምንም እንኳ በዕድሜ በመግፋቷ ምክንያት መውለድ የማትችል ብትሆንም የመጸነስን ኃይል ያገኘችው በእምነት ነው። ስለዚህ እንደ ሞተ ሰው ከሚቆጠረው ከአብርሃም እንደ ሰማይ ከዋክብት የበዛና እንደ ባህር ዳር አሸዋ የማይቆጠር ዘር ተገኘ። እነዚህ ሁሉ የሞቱት በእምነት ሆነው ነው። እግዚአብሔር ሊሰጣቸው ቃል የገባላቸውንም ነገር አላገኙም። ነገር ግን ከሩቅ አይተው ልክ እንዳገኙት አድርገው ተደሰቱ። በምድር ላይ እንግዶችና መጻተኞች መሆናቸውንም ተገነዘቡ። እንዲህ የሚናገሩ ሰዎች የራሳቸው የሚሆነውን አገር እንደሚጠባበቁ ያመለክታሉ። ያንን የወጡበትን አገር አስታውሰውት ቢሆን ኖሮ ወደዚያ ለመመለስ በቻሉ ነበር። አሁን ግን የሚበልጠውን በሰማይ ያለውን አገር ይናፍቃሉ። ስለዚህ እግዚአብሔር ከተማን ስላዘጋጀላቸው አምላካችን ብለው ቢጠሩት አያሳፍረውም። አብርሃም በተፈተነበት ጊዜ ይስሐቅን መሥዋዕት አድርጎ ያቀረበው በእምነት ነው። የተስፋን ቃል የተቀበለው አብርሃም አንድ ልጁን ሊሰዋው ነበር። ታዲያ እኮ እግዚአብሔር በይስሐቅ ዘር ይወጣልሃል ብሎት ነበር። እግዚአብሔር ከሞት የማስነሳት ችሎታ እንዳለው አብርሃም በማመኑ ልክ ከሞት የመነሳት ያህል ይስሐቅን እንደገና አገኘው። ይስሐቅ ወደፊት የሚሆነውን ነገር በማሰብ ያዕቆብንና ኤሳውን የባረካቸው በእምነት ነው። ያዕቆብ የሚሞትበት ጊዜ ሲቃረብ ዮሴፍን ልጆች እያንዳንዳቸውን የባረካቸውና በበትሩ ጫፍ ተደግፎ የሰገደው በእምነት ነው። ዮሴፍም የሚሞትበት ጊዜ ሲቃረብ እስራኤላውያን ከግብፅ እንደሚወጡ የተናገረው፣ ስለ አጽሙም ምን ማድረግ እንዳለባቸው ትእዛዝ የሰጠው በእምነት ነው። የሙሴ ወላጆች ሙሴ በተወለደ ጊዜ መልከ መልካም መሆኑን ስላዩ የንጉሡን ትእዛዝ ሳይፈሩ 3 ወር የሸሸጉት በእምነት ነው። ሙሴ ካደገ በኋላ የፈርዖን የልጅ ልጅ ተብሎ መጠራትን እምቢ ያለው በእምነት ነው። ስለዚህም በኃጢአት ከሚገኘው ጊዜያዊ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ። ወደፊት የሚቀበለውን ሽልማት ስለተመለከተ ከግብፅ ሀብት ይልቅ ስለ መሲህ መዋረድ የበለጠ ሀብት መሆኑን አሰበ። የንጉሥንም ቁጣ ሳይፈራ ከግብፅ የወጣው በእምነት ነው። የማይታየውንም አምላክ እንዳየው ያህል ሆኖ በዓላማው ጸና። የበኩር ልጆችን ለመግደል የታዘዘው መልአክ የእስራኤላውያንን የበኩር ልጆች እንዳይገድል በማለት የፋሲካንና የደም መረጨትን ሥርዓት ያደረገው በእምነት ነው። እስራኤላውያን በደረቅ ምድር እንደሚሻገሩ ሆነው ቀይ ባሕርን የተሻገሩት በእምነት ነው። ግብፃውያን ግን እንዲሁ ለማድረግ በሞከሩ ጊዜ ሁሉም ሰጠሙ። እስራኤላውያን በኢያሪኮ ቅጥሮች ዙሪያ 7 ቀን ከዞሩ በኋላ ቅጥሮቹን ያፈረሱት በእምነት ነው። አመንዝራይቱ ረዓብ ሰላዮችን በሰላም ስለተቀበለቻቸው ከማይታዘዙት ጋር ከመሞት የተረፈችው በእምነት ነው። እንግዲህ ሌላ ምን እላለሁ? ስለ ጌዲዮን፣ ስለ ባራቅ፣ ስለ ሳምሶን፣ ስለ ዮፍታሔ፣ ስለ ዳዊት፣ ስለ ሳሙኤል፣ ስለ ነቢያትም እንዳልተርክ ጊዜ ያጥረኛል። እነርሱ በእምነት መንግሥታትን ድል ነሱ፣ በትክክለኛ ፍትሕ አስተዳደሩ፣ የተሰጣቸውን ተስፋ አገኙ፣ የአንበሶችን አፍ ዘጉ፣ የእሳትን ኃይል አጠፉ ከሰይፍ ስለት አመለጡ ከደካማነት ወደ ብርቱነት ተለወጡ በጦርነት ኃይለኞች ሆኑ የወራሪ ጠላትን ወታደሮች አባረሩ ሴቶች በሞት የተለዩአቸውን ዘመዶቻቸውን ከሞት ተነስተው አገኙአቸው ሌሎችም የበለጠ ትንሳኤ ለማግኘት አስበው ልዩ ልዩ ስቃይ ተቀበሉ ከእስራት ነጻ መሆነንም እንቢ አሉ ሌሎች መዘባበቻ ሆነው ተገረፉ ሌሎች በእግር ብረት ታስረው ወደ ወህኒ ቤት ተጣሉ በድንጋይ ተወገሩ በመጋዝ ተሰነጠቁ በሰይፍ ተገደሉ የበግና የፍየል ቆዳ ለብሰው ተንከራተቱ ድሆችና ስደተኞች ሆነው ተንገላቱ በበረሃ በተራራ በምድር ውስጥ ባሉ ዋሻዎችና ፈፋዎች ዞሩ በዚህም አይነት ዓለም ለነርሱ ተገቢ ስፍራ ሆና አልተገኘችም እነዚህ ሁሉ ስለእምነታቸው የተመሰገኑ ቢሆኑም የተሰጣቸውን ተስፋ ገና አላገኙም እግዚአብሔር ለኛ የተሻለ ነገር አቅዶልናል ስለዚህ እነርሱ ከኛ ጋር እንጂ ብቻቸውን ፍጹሞች መሆን አይችሉም።